ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አንድ ሆነን ከሆነ ምን ጊዜ እናሸንፋለን? ባንከፋፈልና በአንድነት እንትካል እናሸንፋለን እላለሁ።
ተባብረው ኢትዮጵያን ከፍ ነው ያደረጓትና እነሱን ለማመስገን እነሱን ለመቀበል የመጣሁት።
ኢትዮጵያ በ18ኛው የዓለም አትሌቲክስ ሻምፒዮና ሁለተኛ ሆና እንድትጠናቀቅ ያስቻሉት አትሌቶችና የቡድኑ አባላት በአዲስ አበባ ደማቅ አቀባበል በተደረገላቸው ወቅት በስፍራው ከተገኙ የከተማይቱ ነዋሪዎች ውስጥ ነበር የሰማችሁት። ዝርዝሩን በእለቱ አብይ ርዕስ ይዘናል። ሐሙስ ሐምሌ 1 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኦድሬስ ሪገስ፣ እንዲሁም መሐንዲሳችን ከኤልያስ አስማረ፣ የዜና አቅራቢዋ ቆንጅት ታየና ከሌሎች የተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። ከኬንያው ምርጫ በኋላ የኢትዮጵያ የሰላም ንግግር ሊጀመር ይችላል ስትል አሜሪካ ተስፋዋን ገልጻለች። ነሐሴ 3 ቀን በጎረቤት ኬንያ ከሚካሄደው ምርጫ በኋላ የኢትዮጵያ የሰላም ንግግር ሊጀመር ይችላል ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ናቸው ጥንቃቄ የተሞላው ተስፋቸውን የገለጹት። በጥቅምት 2013 ዓመተ ምህረት በሰሜን ኢትዮጵያ የተቀሰቀሰው ዘግናኝ ጦርነት ለማቆም ከህወሓት ጋር መነጋገር የሚቻል መሆኑን ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ተናግረው ነበር። አጃንስ ፍራንስ ፕሬስ ያስተላለፈውን ይህንን ሪፖርት እንግዱ ወልዴ እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ከአማጽያኑ ጋር የሚደረገውን ድርድር በመሪነት መሸምገል ያለበት የአፍሪካ ህብረት ነው የሚል አቋም ሲያንጸባርቁ የነበረ ሲሆን፣ ህወሓት በበኩሉ ደግሞ ያንን በመቃወም ንግግሩ በኬንያው መሪ ኡሁሩ ኬንያታ አደራዳሪነት ኬንያ ላይ መደረግ አለበት የሚል አቋም ይዟል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ኃላፊ የሆኑት ሞሊ ፊ ትናንት እንደተናገሩት ግን ድርድሩ በማን መሪነት ይካሄድ የሚለውን የሁለቱን ወገኖች ልዩነት ብዙም ቦታ ሳይሰጡት አልፈው ጠቅላይ ሚኒስትር አብይ አህመድ ከኡሁሩ ኬንያታ ጋር አዎንታዊ ግንኙነት አላቸው፣ ጉዳዩ ኬንያ በነሐሴ 3 ምርጫ ስላለባት ነው ብለዋል። የአፍሪካ ጉዳይ ኃላፊዋ ትናንት ለአሜሪካ ሴኔት የውጭ ግንኙነት ኮሚቴ እንደተናገሩት አሁን ያለው ትኩረት በኬንያ በሚደረገው ምርጫ ላይ በሆነበት ሰዓት የድርድሩን ቀነ ቀጠሮ መወሰን ላይ ተጽዕኖ ማሳደሩ የምንጠብቀው ጉዳይ ነው ብለዋል። በአፍሪካ ቀንድ አዲሱ የአሜሪካ ልዑክ ማይክ ሃመር በዚህ ሳምንት ወደ ኢትዮጵያ በመጓዝ ንግግሩን ወደፊት ለማስቀጠል የሚቻልበትንና ማድረግ የሚገባንን ጉዳይ በተመለከተ ከሁለቱም ወገኖች ጋር ይነጋገራሉ ብለዋል የአፍሪካ ጉዳይ ኃላፊዋ ሞሊፊ። የትግራይ አማጽያኑ የፌዴራል መንግስቱ ሰራዊት ላይ ጥቃት መክፈታቸውን ተከትሎ አብይ ጦራቸውን ወደ ክልሉ ሲልኩ ጦርነቱ ፈንድቶ በቁጥር የማይገመቱ ብዛት ያላቸው ሰዎች ሕይወታቸውን አጥተዋል። የዘር ማጽዳት አካሄዳለች ስትል አሜሪካ የረጅም ጊዜ ሸሪኳን ኢትዮጵያን ትከሳለች። ፕሬዚደንት ጆ ባይደን ደግሞ ካለፈው የፈረንጆች ጥር 1 ቀን ጀምሮ ኢትዮጵያን አግባ ተብሎ ከሚጠራው የቀረጥ ነጻ ንግድ ተጠቃሚነት አግደዋል። ያ ውሳኔያቸው በዳያስፖራ የሚኖሩ ኢትዮጵያውያንን አንቀሳቅሶ ሀገራቸው ወደ አግባ ተጠቃሚነት እንድትመለስ ዘመቻ በማድረግ ላይ ናቸው። ከአገዋ ተጠቃሚነት መታገድ ውሳኔ የሚጎዳው በኢትዮጵያ ያሉ ሁሉንም ህዝቦች ነው። መንግስት ለይቶ አይደለም የሚቀጣው። የትም ይኑሩ የት ገበሬዎችን ይጎዳል፣ ነጋዴዎችንም እንዲሁ ብለዋል ሴናተር ክሪስ ቫን ሆለን፣ ከፍተኛ ቁጥር ያላቸው ኢትዮጵያውያን አሜሪካን ከሚኖሩበት ሜሪላንድ። ሞሊፊ በበኩላቸው ኢትዮጵያ ወደ አገዋ ተጠቃሚነት ትመለስ ወይም አትመለስ የሚለውን ጉዳይ የባይደን አስተዳደር በቅርብ እያጤነው እንደሆነ ተናግረው በማከልም አሁን አሜሪካ ለሚያሳስቧት ጉዳዮች መልስ ለማግኘት የተሻለ ሁኔታ ላይ እንገኛለን ብለዋል። ኤፍፒ ለላከው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በዚህ ሳምንት የተባበሩት መንግስታት ድርጅትን በመቃወም በተካሄደ የተቃውሞ ሰልፍ ላይ 3 ሰላም አስከባሪዎችና በርካታ ሰላማዊ ሰዎች በጥይት መገደላቸውን በሚመለከት ከሀገሪቱ ፖሊስ ጋር በጋራ ምርመራ እናካሂዳለን ሲል የመንግስታቱ ድርጅት ተልእኮ አስታወቀ። በምህጻር ቃል ማኑስኮ ተብሎ የሚጠራው የመንግስታቱ ድርጅት የዲሞክራሲያዊት ኮንጎ አረጋጊ ተልእኮ ተጠባባቂ ኃላፊ ሐሲም ዴኒ ሰላም አስከባሪዎቹ ሲቪሎች ላይ ተኩስ መክፈታቸውን የሚያሳይ ምንም ማስረጃ የለንም ብለው ማን እንደተኮሰ ለማወቅ ከሀገሪቱ ፖሊስ ጋር ሆነን ምርመራ እናካሂዳለን ብለዋል። ኮንጎ ሰሜን ኪቩ ክፍለ ግዛት ጎማ ከተማ ውስጥ በሚገኘው የመንግስታቱ ድርጅት ግቢ ላይ ድንጋይ ሲወረውሩና ቃጠሎ ሲያደርሱ ከነበሩ ሰዎች መካከል ሰላም አስከባሪዎች ሁለቱን በጥይት መተው ሲገድሉ ዘጋቢዎች አይተዋል ሲል ሮይተርስ ከትናንት በስቲያ ማክሰኞ ዘግቧል። የተባበሩት መንግስታት ድርጅት ከአባላቱ የተተኮሰ ጥይት ካለ ለማረጋገጥ የሚያስችለው የምርመራ አቅም ያለው መሆኑን የገለጹት ተጠባባቂ ኃላፊው የአስከሬን ምርመራ በማካሄድ ጥይቶች የሚያወጡ ዶክተሮች ከኪንሻሳ እያመጣንን ብለዋል። ትናንት ረቡዕም ተቃዋሚዎች ለሶስተኛ ተከታታይ ቀን ከሰላም አስከባሪዎች ጋር ተጋጭተዋል። ይሁን እንጂ የመንግስታቱ ድርጅት ተልእኮ ኃላፊው ሁኔታው ከቀደመው ቀን ጋር ሲነጻጸር ጋብ ማለቱንና ተልእኮ ሁኔታውን በንቃት እየተጠባበቀ መሆኑን ተናግረዋል። በአሁኑ ወቅት ማሊ ጉብኝት ላይ ያሉት የመንግስታቱ ድርጅት የሰላም አስከባሪዎች ዋና ኃላፊ ዣን ፒየር ላክሮ ነገ አርብ ወደ ኪንሻሳ በመጓዝ ከሀገሪቱ ባለስልጣናት ጋር ይነጋገሩና ወደ ጎማ እንደሚያመሩ ዜናው አመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የቻይና ፕሬዝደንት ቺ ጂንፒንግ ዛሬ ሐሙስ ጠዋት በስልክ ተነጋገሩ። የሁለቱ መሪዎች ውይይት ኢኮኖሚን ከታይዋን ጉዳይ ጋር በተያያዘ ያሉትን ውጥረቶችና ሩሲያ ዩክሬን ላይ እያካሄደች ያለውን ጦርነት ጨምሮ በተለያዩ ጉዳዮች ላይ ያተኮረ እንደሚሆን ከንግግሩ ቀደም ብሎ ዋይት ሃውስ የሰጠው መግለጫ ማመልከቱ ይታወሳል። ትናንት ረቡዕ የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ጃን ከርቢ በሰጡት ቃል ፕሬዚደንት ባይደን ከፕሬዚደንት ቺ ጋር ያለው ግንኙነት መስመር ክፍት ሆኖ እንዲቆይ ይፈልጋሉ ብለው ክፍት ሆኖ መቆየትም ስላለበት ነው ሲሉ አስከትለው አስገንዝበዋል። ከቻይና ጋር በትብብር ልንሰራ የምንችልባቸው ጉዳዮች አሉ። በሌላ በኩል ደግሞ የፍትጊያና የውጥረት መንስኤ የሆኑ ጉዳዮች መኖራቸው ግልጽ ነው በማለት ቃል አቀባዩ አስረድተዋል። የደቡብ ቻይና ባህርን የሚመለከተው ጉዳይና ቃል አቀባዩ ቻይና በአካባቢው ሀገሮች ላይ የምታሳየው የጨቋኝነትና የጠብ አጫሪነት ባህሪ ሲሉ በገለጹት ሳቢያ ያሉት ውጥረቶች በመሪዎቹ ንግግር እንደሚነሱም ነበር ያስታወቁት። ፕሬዚደንት ባይደንና ፕሬዚደንት ቺ የስልክ ውይይታቸውን ያደረጉት የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ታይዋንን ለመጎብኘት ማቀዳቸውን ተከትሎ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የኃይል ምላሽ እንሰጣለን የሚል ማስጠንቀቂያ ባሰሙበት በዚህ ወቅት መሆኑ ነው። ጃን ከርቢ በትናንቱ ገለጻቸው በዲፕሎማሲ ረገድ ለታይፔይ ሳይሆን ለቤጂንግ እውቅና የሚሰጠው የዩናይትድ ስቴትስ ፖሊሲያችን አልተለወጠም ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሩሲያ ኃይሎች በትልቅነቱ ሁለተኛ የሆነውን የኃይል ማመንጫዋን እንደተቆጣጠሩ ዩክሬን አስታወቀች። ሩሲያ ወደ 3 የሚሆኑ የዩክሬን ደቡባዊ ክፍላተ ግዛት ብዛት ያለው ሰራዊት በማዝመት ላይ እንደምትገኝም አንድ የዩክሬን ባለስልጣን ትናንት አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘሌንስኪ አማካሪው አሌክሲ ኦሪስቶቪች ምስራቅ ዶኔትስክ ውስጥ የሚገኘው ሃለርሲክ የተባለው የኃይል ማመንጫ በሩሲያ ኃይሎች መያዙን አረጋግጠዋል። ሩሲያ ኃይሎቿን ሜሊቶፖል፣ ዣፖሮሺያና ሄርሶን ወደ ተባሉት አካባቢዎች በማዛወር ላይ መሆኗንና ያም የሚያሳየው የመከላከያ ስልት ለውጥ ማድረጓን ነው ብለዋል። ዛሬ የብሪታንያ የመከላከያ ሚኒስቴር ባወጣው መግለጫ ሩሲያ ጦርነቱን በጀመረችበት ሰሞን በያዘቻት በሄርሶን ክፍለ ግዛት የዩክሬን ኃይሎች የተሳካ የመልሶ ማጥቃት እንቅስቃሴ እያካሄዱ ናቸው ብሏል። ይህ በዚህ እንዳለ ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀጣዮቹ ቀናት የሩሲያ አቻቸውን እንደሚያነጋግሩ አስታውቀዋል። በዩክሬን የጥቁር ባህር ወደቦች በኩል የህል አቅርቦቶች ማጓጓዝ እንዲቀጥል የተደረሰው ስምምነት ተግባራዊነትና ሩሲያ የዶንባስ ግዛትን በኃይል መያዟ ከሚነጋገሩባቸው ጉዳዮች መካከል ይሆናሉ ብለው እንደሚጠብቁም አስከትለው ጠቅሰዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በአካል የተነጋገሩት ሩሲያ ዩክሬን ላይ ወረራዋን ከመክፈቷ በጥቂት ቀናት ቀደም ብሎ እንደ አውሮፓውያን አቆጣጠር የካቲት 15 ቀን እንደነበረ ዜናው አስታውሷል። ባለፈው ሳምንት ዩክሬን፣ ሩሲያ፣ ቱርክ እና የተባበሩት መንግስታት ድርጅት ዩክሬን የእህል አቅርቦቶቿን ወደ ውጪ መላክ እንድትቀጥል የደረሱት ጊዜያዊ ስምምነት ተግባራዊነት ዩናይትድ ስቴትስ ቅድሚያ ትኩረት ከሰጠቻቸው ጉዳዮች መካከል አንዱ መሆኑ ተጠቁሟል። ይሁን እንጂ ስምምነቱ በተቋጨ ማግስት ሩሲያ የዩክሬንን ኦዴሳ ወደብ በሚሳኤል ማጥቃቷን ተከትሎ የዩናይትድ ስቴትስ ባለስልጣናት ሞስኮ በስምምነቱ የገባችውን ቃል እንድታከብር አሳስበዋል። ሩሲያ እህል የጫኑ መርከቦች በጥቁር ባህር እንዲያልፉ ለመፍቀድ የገባችውን ቃል ታክብር ብለዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን። የቱርክ ባለስልጣናት ከዩክሬን የሚላክ የእህል አቅርቦት ጭነት ማስተባበሪያ የጋራ ማዕከል የከፈቱ ሲሆን አቅርቦቱ በቀጣዮቹ ቀናት ውስጥ ይገባል ብለው እንደሚጠብቁ አስታውቀዋል። ኬቭን በሶስት የጥቁር ባህር ወደቦቿ እህሉን ለመላክ ዝግጅት እያደረገች መሆኑን አስታውቃለች። የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሀቅ ማስተባበሪያ ማዕከሉ የመከፈቱን ዜና በደስታ ተቀብለዋል። በሌላ በኩል የአፍሪካ ጉብኝታቸውን ትናንት በአዲስ አበባ ያጠናቀቁት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለዓለም አቀፍ የምግብ ቀውሱ ተጠያቂዋ ሩሲያ ነች የሚለውን የምዕራባውያንን ክስ በማጣጣል ተናግረዋል። ላቭሮቭ በዓለም አቀፉ የኮቪድ-19 ወረርሽኝና ምዕራባውያን በሚከተሉት አረንጓዴ ፖሊሲ ብለው በጠሩት ሳቢያ የምግብ ዋጋ እያሻቀበ ሄደዋል ብለዋል። ብሊንከን ከላቭሮቭ ጋር የሚያደርጉት ንግግር እንደ ወትሯዊው የዋሽንግተንና የሞስኮ የሥራ ንግግር ሳይሆን ዋሽንግተን ያሏትን ስጋቶች በግልጽና በቀጥታ ለማሳወቅ እንደሚጠቀሙበት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት አመልክተዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
እንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራት አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደግፋና ፍሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባዩ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ። በቀጣይ ስርጭት ምስልና ድምጽ አቀናባሪያችን ቀደም ብዬ ድምጹ የጠፋኝ ስሙ የጠፋኝ በመግቢያ ላይ ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ19፣ 22 እና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በመግቢያችን ያስተዋወቅነው ዝግጅት ነው። በአዲስ አበባ ደማቅ አቀባበል የተደረገለት የኢትዮጵያ አትሌቲክስ ቡድን ኢትዮጵያ በ18ኛው የዓለም አትሌቲክስ ሻምፒዮና ሁለተኛ ሆና እንድታጠናቀቅ ያስቻሉት አትሌቶችና የቡድኑ አባላት አዲስ አበባ ላይ ዋና ዋና ጎዳናዎች ላይ በተዘዋወሩበት ወቅት ከህዝቡ ከፍተኛ አድናቆት ጠብቋቸዋል ይለናል ኬኔዲ አባተ ነው የተከታተለው። በብሔራዊ ምክር መንግስት በነበረ የአቀባበል ስነ ስርዓት ላይም ንግግር ያደረጉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ደራርቱ ቱሉ ከትግራይ ክልል የመጡ አትሌቶች ቤተሰቦቻቸውን የሚያገኙበት ድል እንዲፈጠር ጠይቀዋል። በውድድሩ ሜዳሊያ ያስገኙ አትሌቶች እስከ 2.5 ሚሊዮን ብር በሽልማት መልክ ተበርክቶላቸዋል ይለናል ኬኔዲ አባተ።
በ18ኛው የዓለም አትሌቲክስ ሻምፒዮና ሀገራችን ኢትዮጵያ 4 ወርቅ፣ 4 ብርና 2 ነሐስ በድምሩ 10 ሜዳሊያዎችን በማሸነፍ ከአዘጋጇ ዩናይትድ ስቴትስ በመቀጠል ሁለተኛ ደረጃ ይዛ እንድታጠናቀቅ ያስቻሉ አትሌቶችና የአትሌቲክስ ቡድኑ አባላት ዛሬ ጠዋት በአዲስ አበባ ዋና ዋና ጎዳናዎች ላይ በመዘዋወር ደስታቸውን ከህዝባቸው ጋር ተጋርተዋል። ትናንት ምሽት ከዩናይትድ ስቴትስ ከተመለሱ በኋላ ካረፉበት ቦሌ ድልድይ አካባቢ ከሚገኘው ስካይላይት ሆቴል በመነሳት አትሌቶቹ ባለፉበት ጎዳና ሁሉ በርካታ ህዝብ የተቀበላቸው ሲሆን አድናቆቱንም ገልጾላቸዋል። አትሌቶቹ ያቀባበል ስነ ስርዓት ላይ የተገኙና ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች አትሌቶቹ ባስመዘገቡት ድል የተሰማቸውን ደስታ ገልጸው ይህ ድል ለኢትዮጵያውያን የተለየ ትርጉም እንዳለውም ተናግረዋል።
አባይ ካሳ ባላለው ከጉለሌ ክፍለ ከተማ ነው የመጣሁት። በአትሌቶቻችን አቀባበል እጅግ በጣም እንቅልፍ ራሱ አልወሰደኝም። በጠዋት መጥቼ አትሌቶቻችንን ውድ የሆነ አሜሪካ ላይ ያመጡትን ሁለተኛነት ይወርቅና አንድነታቸው ፍቅራቸው ተባብረው ኢትዮጵያን ከፍ ነው ያደርጓትና እነሱን ለማመስገን እነሱን ለመቀበል ነው የመጣሁት። እኛ ውድ ኢትዮጵያውያኖች ትልቁ ነገር ውዱና ትልቁ ሀብታችን መተባበር ሰላም ነው። ትልቁ በምንም የማይገዛ ማለት ነው። ስለዚህ ከአትሌቶቻችን ልንማር የሚገባው አንድነታቸው ፍቅራቸው ላስጨራሽነታቸው በአንድነት ሆነው በአለም ላይ ብሔር ሳይለዩ አንድነታቸውን አጠናክረው ኢትዮጵያን በከፍተኛ ሁኔታ ከፍ አርገዋታል ማለት ነው።
ስሜ ሜሰር በሰባላለሁ። የአትሌቶቻችን አቀባበል እንግዲህ ሰፊ የኢትዮጵያ ህዝብ ባለበት ሆኖ በልባቸው ከፍተኛ ደስታ ያደረገበት ነው። ምን ነው ቢባል ትርጉሙ የተለየ ትርጉም አለ። ከዚህ በፊትም ብዙ ጊዜ አሸንፈናል። የዘንድሮ ግን ማሸነፋችን ፈርጀ ብዙ ትርጉም ያለው ነው። ኢትዮጵያ ባለፉት ጊዜያት በከፍተኛ ጨለማ በሚባል ጊዜያት ነው ያሳለፈችው። ግን ያንን ጨለማ በሚመስለውን ጊዜ አንድነታችንን አስጠብቀን ባለም ሀገራት ሁለተኛ ደረጃ መሰለፍ ማለት የብርሃን ችቦ የተለኮሰበት ከዚህ በኋላ አንድነታችን ጠብቀን በዚህ መልኩ የምንቀጥል ከሆነ እንደዚህ ሲናደርግ ድል የማናመሰግንበት የማናስመዘግብበት እድገት ማማ ላይ የማንደርስበት ምን ምክንያት አይኖርም። ይሄ ነው የሚያስተምረን። አንድ ሆነን በአንድነት ተደምረን ስንሄድ በቃ ይሄ ውጤት ነው ሊመጣልን የሚችለው።
ግዴታም ሳይባላለው እዚህ አዲስ አበባ ነዋሪ ነኝ። በጣም ደስ ብሎኛል። ስሜቴን መቆጣጠር አቃተኝ። በጣም ደስ ብሎናል። ስፖርተኞቻችንም እንኳን ደስ አላችሁ እንላለን። የኢትዮጵያ ህዝብ በጠቅላላ እንኳን ደስ አላችሁ። አንድ ሆነን ከሆነ ምን ጊዜ እናሸንፋለን። ባንከፋፈልና በአንድነት እንትን ካለ እናሸንፋለን እላለሁ እኔ። አንድነት ነው የሚያስፈልገው በኢትዮጵያ አንድነት።
ስሜ ኢብራሂም አያሌው ይባላል። የመጣሁት ከአየር ጤና ነው። እኔ እውነት ለመናገር ከመጀመሪያው ጀምሮ እየተከታተልኩ ነበር። ለሊትም እንቅልፍ ሳያታልለኝ የሩጫውን ሁኔታውን እየተከታተልኩ ነበር። ባደረጉት በአትሌቶቻችን በጣም ተደስቻለሁኝ። እና ደግሞ ይሄ ደግሞ ምንድነው መሰለሽ አሁን ሰዓት እንዴዚህ አሁን በዘር በሃይማኖት በመናምን የሚከፋፍሉን ምቀኞቻችንን እንደተናደዱብንና እንደከሰሩ ነው የሚሰማኝ።
ለአትሌቲክስ ቡድኑ በብሔራዊ ቤተ መንግስት በተዘጋጀ ያቀባበልና የምስጋና መርሃ ግብር ላይ ንግግር ያደረጉት ፕሬዝዳንት ሳህለወርቅ ዘውዴ ኢትዮጵያን ለመከፋፈል ቢሞከርም በህዝብ ደረጃ ችግር እንደሌለ አሳይታችኋል ሲሉ አትሌቶቹን አመስግነዋል። ድሉ ከሜዳሊያ ያለፈ ነው በማለትም ለአትሌቶቹ አድናቆታቸውን ገልጸዋል።
አትሌቶቻችን በሐምሌ ክረምት ጭጋግ ውስጥ በአገራችን ላይ ደማቅ ፀሐይ እንዲያበራ አድርገውልናል። ኢትዮጵያውያን በእያለንበት አንገታችንን ቀና እንድናደርግ አድርገዋል። ይህ ድል ግን ከሜዳሊያ ያለፈ ነው። ይህ ድል የኢትዮጵያ ሰንደቅ ዓላማ ከሌሎች ሰንደቅ ዓላማዎች በላይ እንዲውለበለብ ከማድረግ ያለፈ ነው። የሀገራችን የህዝባችን መዝሙር በውጭ ሀገር እንዲዘመር ከማድረግም ያለፈ ነው። ይህ ብቻ አይደለም፣ ክብረ ወሰን መስበር ብቻ አይደለም፣ ትልቅ ክብረ ወሰን ነው የሰበሩት። ለተጨነቀው፣ ላዘነው፣ ለተከዘው፣ ኑሮ ለከበደው፣ እንደ ሀገር የት ነን ለሚለው ፈገግታን ያስገኘ ነው። ልክ ነው። ብናዝንም በጎ ነገር ደግሞ ፈገግ እንድንል ተስፋ እንዲሰጠን ያደርጋል። አርጋቷል። ይህንን የፈለገው ቢባል ለመከፋፈል ቢሞከር በህዝብ ደረጃ ግን ችግር እንደሌለ አሳይታችኋል። ላንግባባ እንችላለን አንጠላላ በድቅድቅ ጨለማን ብርሃን እንዳለ አመልካች ነው እናንተ ድል
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ደራርቱ ቱሉ ደግሞ ከትግራይ ክልል የመጡ አትሌቶች ቤተሰቦቻቸውን የሚያገኙበት ድል እንዲፈጠር ጠይቃለች።
የትግራይ አትሌቶች ቤተሰብ የማግኘት አሁን ኦፖርቹኒቲ አሁንም አላገኙም። ክብርት ፕሬዝዳንታችን በእርግጠኝነት ይሄን ነገርም ይቀርፋሉ ብዬ ገምታለሁ። መንግስታችን ይሄን ነገር ይቀርፋል ብለን እናስባለን። ምክንያቱም ደስታችን ይሁን እንዲሆን ለምቀጥሎ ደግሞ በሙሉ ልብ እንድንሰለፍ አትሌቶች አሉ፣ እዛ አትሌቶች አሉ፣ ትግራይ አትሌቶች አሉ። አልመጡልንም እዛ ባሉበትም ስራቸው እንዲጀምሩ፣ አስፈላጊ አትሌቶች ደግሞ እዚህ እንዲመጡ፣ አስፈላጊ ነገር ደግሞ መንግስት ደግሞ ለነዚህ አትሌቶች መንገድ ከፍቶ እንግዲህ መሰረታዊ ነገሮች ብዙ ነገር አሉ፣ እሱ መንግስት ያቋዋል። እነዛ ሁሉ ነገሮች እንግዲህ እንደሆኑልን በጣም እንፈልጋለን። መንግስታችን በትህትና እንጠይቃለን። በርግጥ መንግስታችን ፈቅዶ ምናልባትም እንግዲህ የትግራይ ክልላዊ ብሔራዊ ክልላዊ መንግስት ካልፈቀደ ስለማይሆን በእርግጠኝነት የትግራይ ክልል ብሔራዊ ክልላዊ መንግስትም ይሄንን ከግምት አስገብቶ እነዚህ አትሌቶች ቤተሰቦቻቸውን የሚያገኙበት እንግዲህ መመለከታቸው አካላት ይሄን ያረጋሉ ብዬ ነው የማስበው። ስለተደረገልን ትብብር ሁሉ ስለተደረገልን አቀባበል ሁሉ ከልቤ አመሰግናለሁ።
በቤተ መንግስት በነበረው ዝግጅት ላይ በኦሪገኑ የዓለም አትሌቲክስ ሻምፒዮና ለሀገሯ አንድ ወርቅና አንድ የብር ሜዳሊያ ያስገኘችው አትሌት ጉዳፍ ጸጋይ 2.5 ሚሊዮን ብር ተሸልማለች። ሌሎች የወርቅ ሜዳሊያ ያስገኙ አትሌቶች እያንዳንዳቸው 1.5 ሚሊዮን ብር፣ የብር ሜዳሊያ ያስገኙ 1 ሚሊዮን ብር፣ እንዲሁም የነሐስ ሜዳሊያ ያስገኙ ደግሞ 700 ሺህ ብር ተሸልመዋል። አትሌት ለተሰንበት ግዳይ በቡድን ስራ ላበረከተችው አስተዋጽኦ ተጨማሪ 500 ሺህ ብር የተሸለመች ሲሆን በማራቶን የሻምፒዮናውን ክብረ ወሰን ያሻሻሉት ታምራት ቶላና ጎቲቶም ገብረስላሴ ደግሞ የ250 ሺህ ብር ተጨማሪ ሽልማት አግኝተዋል። በውድድሩ የተሳተፉ ሌሎች አትሌቶችና የቡድን አባላትም እንደያስተዋጽዋቸው የገንዘብ ሽልማት ተበርክቶላቸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ክብራትና ክብራን አድማጮቻችን፣ ተከታዩ ርዕስ ደግሞ ወደ ባህር ዳር ያሸጋግረናል። የሰላም ውይይቱ ያለ ቅድመ ሁኔታ መካሄድ እንዳለበት የኢትዮጵያ መንግስት አስታወቀ። ከህወሓት ጋር ለማካሄድ የታሰበውን የሰላም ውይይት በየትኛውም ጊዜና ቦታ ለማካሄድ ዝግጁ መሆኑን የኢትዮጵያ መንግስት ማስታወቁን ይጠቁማል። ይህም ሆኖ መንግስት ቅድመ ሁኔታዎችን እንደማይቀበል የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን መናገራቸው ተዘግቧል። ሰሞኑን መግለጫ የሰጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሰላም ውይይቱ በፊት መሟላት አለባቸው ያሏቸውን ቅድመ ሁኔታዎች ጠቅሰው ነበር። በተያያዘ ዜና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ትናንት ከአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋረ ጋር ባህር ዳር ላይ መገናኘታቸውና መወያየታቸው ኢትዮጵያና የአማራ ክልል መንግስታት የሰሜን ኢትዮጵያውን ግጭት በድርድር ለመፍታት መዘጋጀታቸው እንዳበረታታቸው ልዩ መልእክተኛዋ ተናግረዋል። ህወሓት በተለያዩ የአማራ አካባቢዎች ፈጸማቸው ያሏቸውን ጭፍጨፋዎችና የሌሎች ሰብአዊ መብት ጥሰቶች የተከሱት የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በበኩላቸው ይሄም ሆኖ ለመነጋገር ለመደራደርና ልዩነቶችን በሰላማዊ መንገድ ለመፍታት ዝግጁ ነን ያሉት አስቴር ምስጋናው ተከታትለዋለች።
የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን መንግስት በሰላም ውይይት ዙሪያ ያዘውን ወቅታዊ አቋም ይፋ ያደረጉት በትዊተር ገጻቸው ባሰፈሩት ጽሑፍ ነው። እርሳቸው እንዳሉት ፌደራል መንግስቱ ከህወሓት ጋር ለማካሄድ የታሰበውን የሰላም ውይይት በየትኛውም ጊዜና ቦታ ለማካሄድ ዝግጁ ነው። ይህም ሆኖ የኢትዮጵያ መንግስት ቅድመ ሁኔታዎችን እንደማይቀበል ሚኒስትሩ አስታውቀዋል። የሰላም ውይይቱ ያለምንም ቅድመ ሁኔታ መጀመር አለበት ነው ያሉት። እርሳቸውና የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንኑ የመንግስት አቋም በተመለከተ ለተባበሩት መንግስታት፣ ለአውሮፓ ህብረትና ለዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኞች እንዲሁም ለዩናይትድ ስቴትስ፣ ለፈረንሳይ፣ ለጣሊያን፣ ለጀርመንና ለብሪታንያ አምባሳደሮች በዛሬው ዕለት ገለጻ ማድረጋቸውንም አምባሳደር ሬድዋን አስረድተዋል። ሰሞኑን መግለጫ የሰጡት የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ከሰላም ውይይቱ በፊት መሟላት ያለባቸው ቅድመ ሁኔታዎች እንዳሉ ተናግረው ነበር። ይደረጋል የተባለውን ውይይት በኋላነት የሚመሩት አሜሪካኖች መሆናቸውን የተከሱት ዶክተር ደብረ ጽዮን የሰላም ውይይቱን ለመጀመር አስቀድሞ መሰረታዊ አገልግሎቶች ተመልሰው መከፈት አለባቸው ብለዋል። ህገ መንግስቱን መሰረት ያደረገ ድርድር ለማካሄድ ዝግጁ ነን ያሉት ዶክተር ደብረ ጽዮን ውይይቱን እየተከታተሉ ነው ያሏቸውን አሜሪካኖች አገልግሎቱ የሚጀመርበትን ጊዜ እንዲገልጹላቸው ጠይቀዋል። በዚህ የህወሓት መሪ አስተያየት ላይ ከዩናይትድ ስቴትስ በኩል የተሰማ ቀጥተኛ ምላሽ የለም። ይህም ሆኖ በኢትዮጵያ መንግስትና በህወሓት መካከል ሊካሄድ የታሰበው የሰላም ውይይት በአፍሪካ ህብረት አመቻችነት መካሄዱን አገራቸው እንደምትደግፍ በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ተናግረዋል። ዝርዝር ጉዳዮችን ግን ለሁለቱ ተደራዳሪ ወገኖች የሚተው መሆናቸውን ጠቁመዋል። ይበንዲ እንዳለ የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒቴ ዌቨር ትናንት በባህር ዳር ከተማ ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር ተገናኝተው ተወያይተዋል። የሁለቱ ወገኖች ውይይት ያተኮረው ደግሞ ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማስገኘት እየተደረገ ያለው ጥረት ነው። ህወሓት በአማራ ክልል ፈጸመ ያሉትን ጭፍጨፋን ሌሎች የሰብአዊ መብት ጥሰቶች እንዲሁም የንብረት ውድመት ለልዩ መልእክተኛዋ የገለጹት ርዕሰ መስተዳደሩ ይህም ሆኖ ለሰላም ዝግጁ መሆናቸውን ተናግረዋል።
Close the conflict by building the peace.
በህዋት የተፈጸሙትን እነዚህን ሁሉ ወንጀሎች እየተረዳንም አሁን ግን ለመነጋገር ለመደራጀትና ልዩነቶችን በሰላማዊ መንገድ ለመፍታት ዝግጁ ነን።
የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒቴ ዌቨር በበኩላቸው ለሰላም ውይይት እየታዩ ባሉ ዝግጅቶች መበረታታታቸውን አስታውቀዋል።
ከርሶ ከሰማሁት አንጻር ኢትዮጵያና የአማራ ክልል እንዲሁም እርሶ እንደ ክልሉ ተወካይ ድርድርን ለመደገፍ ወደ ጠረጴዛ ዙሪያ ለመምጣት የጦርነትና የግጭት ምዕራፍን ለመዝጋት የርቀ ሰላምና የድርድር ብሎም የመልሶ ግንባታ ምዕራፍ ለመጀመር ዝግጁነት በማሳየታችሁ በተስፋ ተሞልቻለሁ። በገለጻዎት እንዴት እንደተበረታታው አስምሬ መናገር ፈልጋለሁ። ምክንያቱም ይሄ በጣም ትልቅ እርምጃ ነው። ባለፉት 2 አመታት የደረሰውን ድመት አይተናል። የአውሮፓ ህብረት እንደምታውቁ በአማራ ክልል የመልሶ ግንባታና የሰብአዊ ድጋፍ ስራ ለመሳተፍ ተነሳሽነት ያለው እንዲሁም ብቃትና ፈቃደኝነት ያለውና እየተሳተፈም ያለ ነው።
እስካሁን በህዋት ቁጥጥር ስር ያሉ አካባቢዎች እንዳሉ የገለጹት ርዕሰ መስተዳደሩ አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውም አስረድተዋል። የአውሮፓ ህብረት የወደሙ ተቋማትን መልሶ ለመገንባት ድጋፍ እንዲያደርግላቸው ጠይቀዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ዓለም አቀፍ ነክ ወደ ሆነ ርዕስ ነው የምንሻገረው። ሩሲያ ለኢትዮጵያ የ162 ሚሊዮን ዶላር የብድር ስረዛ ማድረጓን የውጭ ጉዳይ ሚኒስቴር ገለጠ። የሚኒስትሩ ቃል አቀባይ አምባሳደር መለስ አለም ለጋዜጠኞች በሰጡት መግለጫ ለሩሲያ ሊከፈል የነበረው ገንዘብ የመልካ ዋከና የኃይል ማመንጫን ለማዘመን ለባልቻ ሆስፒታልና ለመሰል የልማት ስራዎች እንዲውል ስምምነት መደረሱን አመልክተዋል። የኢትዮጵያ ውስጥ በሕገ ወጥ የሚኖሩ የውጭ ዜጎችን መመዝገብ ከተጀመረ በኋላ በጥቂት ጊዜ ውስጥ 60 ሺህ ያህል የተለያዩ አገራት ዜጎች መመዝገባቸውንም ቃል አቀባዩ ጨምረው ገልጠዋል። በተባበሩት መንግስታት ድርጅት የተቋቋመው የተባበሩት መንግስታት የባለሙያዎች ኮሚሽን በተመለከተም አስተያየት የሰጡ ሲሆን የኮሚሽኑ አባላት ወደ መቀሌ እንዲጓዝ ፈቃድ መሰጠቱን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አመልክተዋል። እነሆ ዝርዝሩ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ያደረጉትን ጉብኝት በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በጉብኝታቸው ወቅት በርካታ የሁለትዮሽና ቀጠናዊ ጉዳዮች ላይ ስምምነቶች መደረሳቸውን የገለጹት አምባሳደር መለስ ከነዚህም መካከል የዕዳ ስረዛ እንደሚገኝ አመልክተዋል።
ከቀድሞ ሶቪየት ህብረት ዘመን ሲንከባለል የቆየ ብድር አለ። ይሄን ብድር በተመለከተ ለረጅም ጊዜ ድርድር እና ውይይት ሲካሄድ ቆይቷል። በሩሲያ በኩል ብድሩን የኢትዮጵያ መንግስት በመረጣቸው ዘርፎች ለልማት እንዲውል ፈቃደኝነቱ እንዳለ የውጭ ጉዳይ ሚኒስትሩ አረጋግጧል። ዴት ፎር ዴቨሎፕመንት የሚባል ነው። በዚህ ፓኬጅ መሰረት የኢትዮጵያ መንግስት በመረጣቸው ፕሮጀክቶች ላይ የሩሲያ ኩባንያዎች በስራ ላይ ተሰማርተው የተለያዩ ፕሮጀክቶች እየተከናወኑ ከመግባባት ተደርሷል። ይሄ ትልቁ ውጤት ነው። ወደ 162 ሚሊዮን አሜሪካን ዶላር ያወጣል።
የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት በኢትዮጵያ ባጠናቀቁት የአፍሪካ ጉብኝታቸው ወደ ኢትዮጵያ ከመምጣታቸው በፊት በሶስት ሀገራት ጉብኝት ማድረጋቸው ይታወቃል። ከነዚህም አንዷ ከኢትዮጵያ ጋር በታላቁ የዳሴ ግድብ ምክንያት አለመግባባት ውስጥ የምትገኘው ግብጽ ስትሆን በግድቡ ጉዳይ ሩሲያ በውይይት ላይ የተመሰረተ ሁሉንም ተጠቃሚ የሚያደርግ ስምምነት ላይ መደረስ እንዳለበት እንደምትፈልግና ለዚህም ድጋፍ እንደምታደርግ ሚኒስትሩ መግለጻቸውን አምባሳደር መለስ ተናግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ በመግለጫቸው ያነሱት ሌላው ጉዳይ በሕገ ወጥ መንገድ ኢትዮጵያ ውስጥ የሚኖሩ የውጭ ዜጎችን የመመዝገብ ተግባርን የተመለከተ ሲሆን በዚህም እስካሁን 60 ሺህ የሚሆኑ የተለያዩ አገራት ዜጎች መመዝገባቸውን ጠቅሰዋል።
እንደማንኛውም መንግስት የውጭ ሀገር ዜጎችን የመመዝገብ የመቆጣጠርና የማስተዳደር ስልጣን የኢትዮጵያ መንግስት ኃላፊነት ነው። ይሄንን የሚሰራ የመንግስት አካል አለ። ይሄ ዓለም አቀፍ አሰራር ነው። ይህ ተግባር የተጀመረው ህጋዊነትን ለማስፈን የኢሚግሬሽን ስራችንን ለማስተዳደር እንዲቻል እንጂ የሌሎች ሀገሮችን ዜጎች ለማሳደድ ወይም ሌላ ተግባር አለ። በተናጠል ያንድን ሀገር ዜጋ ያንድን ሀገር ህዝቦች ላይ ያተኮራል። የብዙ ሀገሮች ተወላጆች ተመዝግበዋል።
በሰሜን ኢትዮጵያ ግጭት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተቋቋመውን ዓለም አቀፍ የሰብአዊ መብቶች የባለሙያዎች ኮሚሽን ኢትዮጵያ እንደማትደግፍ ብትገልጽም የኮሚሽኑ አባላት ባለፈው ሰኞ አዲስ አበባ መግባታቸው ይታወቃል።
ቡድኑ እዚህ የመጣው በቀጣይ በቡድኑና በኢትዮጵያ መንግስት መካከል በሚኖረው ዝርዝር የእንቅስቃሴ ማዕቀፍ ወይም modalities of engagement ላይ ለመነጋገር ነው። በቆይታው ከፌድሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በተጨማሪ ከፍተኛ ሚኒስትር interministerial committee ከኢትዮጵያ ሰብአዊ መብቶች ኮሚሽን እንደዚሁም ከብሔራዊ ምክር መድረክ ኮሚቴ አካላት ጋር ተነጋግሯል። ስለዚህ ኢትዮጵያ በኩል ቀጣይ ሂደቱ ከዚህ ውይይት ውጤት በኋላ የሚታይ ነው የሚሆነው።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ዛሬ በትዊተር አድራሻቸው ባሰፈሩት ጽሑፍ የተባበሩት መንግስታት የባለሙያዎች ኮሚሽን ልዑክ ወደ መቀሌ ለመጓዝ ፈቃድ እንደተሰጠው አመልክተዋል። የኢትዮጵያ መንግስት በየትኛውም ጊዜ በየትኛውም ቦታና ያለምንም ቅድመ ሁኔታ የሰላም ውይይት ለማድረግ ዝግጁ መሆኑንም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዚህኛውም ዘገባው አመሰግናለሁ። ክብራትና ክብራን አድማጮች ተከታዩም ከመሰል ርዕስ ጋር ያቆየናል። ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ በዓለም ለተከሰተው ረሃብ እንዲሁም ለተፈጠረው የምግብ እጥረት ምክንያት ፍለጋ አጋሮችን ለማግኘት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍሪካ መጎብኘታቸውን ይመለከታል። የአሜሪካ ድምጿ ከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
የውጭ ጉዳይ ሚኒስትሩ በየሄዱባቸው የአፍሪካ ሀገራት ዋና ጉዳይ ሆኖ የተነሳው የሩሲያና የዩክሬን እህል ለገበያ የሚቀርብበትን ሁኔታ በተመለከተ ነው። ጃን ክላውድ ጋካሶ የኮንጎ ሪፐብሊክ የውጭ ጉዳይ ሚኒስትር እንዲህ ይላሉ።
ሰርጌይ ላቭሮቭን ስለምንቀበል ደስ ብሎናል። የመጡትም ከመልካም ዜና ጋር ነው። በቱርክና በተባበሩት መንግስታት መሪነት የተደረሰው ስምምነት በጥቁር ባህርና በቱርክ ወገን ባለው ባስፈረስ በተባለው የውሃ መተላለፊያ በኩል ከዩክሬን ስንዴ ለገበያ የሚቀርብበትን ሁኔታ ይፈጥራል።
ባለፈው የካቲት በፈረንጆች ገና ዋዜማ ሩሲያ ዩክሬንን መውረሯና ወደቦቿን መዝጋቷ የእህል አቅርቦትን አናግቷል። በሚሊዮን ቶን የሚቆጠር እህል ሲታገድ የሸቀጥ ዋጋ እንዲጨምር ምክንያት ሆኗል። ተመድ እንደሚለው 47 ሚሊዮን ተጨማሪ ሰዎች ከባድ ረሃብ ገጥሟቸዋል። በተለይ አፍሪካ ዋናው ገፈት ቀማሽ ነች። ይህ በእንዲህ እንዳለ የዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ሩሲያ ቅዳሜ የኦዴሳን ወደብ መደብደቧ በተመድና በቱርክ ኢስታንቡል ላይ የተደረገውን ስምምነት ችግር ላይ ጥለዋል። ዘለንስኪ እንዳሉት ሞስኮ ሁሌም ቃሏን ለማጠፍ መንገድ ትፈጥራለች። አንድ ባለሙያ ለቪኦኤ እንደተናገሩት ላቭሮቭ በአፍሪካ ጉብኝታቸው በምግብ ቀውስ ላይ ያለውን ትርክት ለመቀየር ጥረት አድርገዋል። ናታሊያ ቡጋዮቫ በጦርነት ጥናት ተቋም ሩሲያዊ ተመራማሪ ናቸው።
ሩሲያ ከዩክሬን እህል ያልወጣበትን ምክንያትና በአለም ላይ ለደረሰው የምግብ ቀውስ በሐሰት ከተጣለባት ማዕቀብ ጋር ማገናኘት ነው የምትፈልገው። እዚ ላይ የሩሲያ በዩክሬን ወደቦች የሚገኘውን እህል ማገዷና ሆን ብላ የዩክሬንን የግብርና ስርዓት ማውደሟ የጉዳዩ ማጠንጠኛ ነው።
ሌላው ተመራማሪ ደግሞ በወረራ ምክንያት አፍሪካ ይበልጥ ተጎጂ እንደሆነች ይናገራሉ። ሱዛን ስቲንጋንት ከዩኤስ የሰላም ተቋም
በርግጥ አካባቢው የምግብ ደህንነት ያለመኖር የፈጠረው ጫናና ትርጉም እየተሰማው ነው። የዩኤስኤድ አስተዳዳሪ ሳማንታ ፓወር በአካባቢው በቅርቡ ተጉዘው የ1.3 ቢሊዮን ዶላር እርዳታ እንደሚሰጥ አስታውቀዋል።
ሱዛን ስቲንጋንት ለቪኦኤ እንዳሉት አፍሪካ ከዓለም 60 በመቶ ያልታረሰ መሬት ያላት 40 በመቶ ለሚሆነው የእህል አቅርቦት ሩሲያ ላይ ጥገኛ ነች። ሲንዲሴን ለላከችው ዘገባ እንግዶል ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክሮና አድማጮች በተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ እናቀናለን። በኮንሶ ዞን በድርቅ የተጎዱ ዜጎች በቂ ድጋፍ አልቀረበልንም ሲሉ ተረጂዎች ለአሜሪካ ድምጽ ገለጡ። ችግሩ ለአንድ ወር እንኳን በዚህ መልኩ ከቀጠለ የሚያደርሰው ጉዳት የከፋ ነው ሲሉም ስጋታቸውን ተናግረዋል። ለአሜሪካ ድምጽ ቃለ ምልልስ ያደረጉት የዞኑ አስተዳዳሪ አቶ ዳዊት ገበየው በዞኑ ከፍተኛ ድርቅ መኖሩን ገልጠው የቀረበ ያለው ድጋፍ ግን ውሱን መሆኑን አረጋግጠዋል። ከዞኑ ከ190 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን፣ የዞኑ አደጋ ስጋት አመራር እያቀረበ ያለው ድጋፍ ደግሞ ከ30 በመቶ በታች መሆኑንም አመልክቷል። በአዲስ አበባ የሚኖሩና ከዞኑ ውጭ ያሉ የኮንሶ ተወላጆችና ወዳጆች 800 ሺህ ገደማ ብር ለድጋፍ አሰባስበዋል ይለናል። ዮናታን ዘብዲዮስ ነው ያጠናቀረው።
በዞኑ የኬና ወረዳ ነዋሪ መሆናቸውን የተናገሩት አቶ ኩሴጋ ዋዳም የድርቁ ሁኔታ በስልክ ለአሜሪካ ድምጽ ተናግሯል። በከፍተኛ የምግብ እጥረት የተጎዳን ብንሆንም በቂ ድጋፍ አልቀረበልንም በማለትም ተናግሯል። አሁን ተባብሷል ያሉት ድርቅ ለአንድ ወር ብቻ እንኳን የሚቆይ ከሆነ የሚያደርሰው ጉዳት የከፋ ነው ሲሉም ስጋታቸውን ተናግሯል።
ድርቅ ሁኔታው በጣም ከፍተኛ የሆነ ችግር ላይ ነው ያለው። እንኳን የሚበላ ቀርቶ ውሃ የምጠጣ ውሃ በአካባቢ እየጠፋ ስለሆነ ለሰው ብቻ ሳይሆን ከብት ራሱ አሁን የሚያገኘውን የመኖ ጉዳይም እንዳለ ነው። ለአንድ ወር እንደዚህ የሚቀጥል ከሆነ ህብረተሰቡ ከብት ራሱ በጣም የሆነ ከፍተኛ ችግር ላይ ነው።
በኬና ወረዳ ብቻ አቅም አንሷቸው ከቤታቸው መውጣት ያቃታቸው ከ100 በላይ ሰዎች ስለመኖራቸው የተናገሩት ደግሞ አቶ ጉዮ ካሌ ናቸው።
ቤት መውጣት ያልቻሉ ህጻናት፣ አዛውንቶችና እናቶች በቁርበት ላይ በረሃብና በመጠጥ
ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የዞኑ አስተዳዳሪ አቶ ዳዊት ገበየው በዞኑ ከፍተኛ ድርቅ መኖሩን ገልጠው ድርቁ የተከሰተው በዞኑ ባለው የጸጥታ ችግርና ለተከታታይ 3 ዓመታት በቂ ዝናብ ባለመጣሉ እንዲሁም የአየር ሁኔታ በመዛባቱ ነው ሲሉ ምክንያቶቹን ገልጿል። ድርቁ በዞኑ ያሉ ሁሉንም ወረዳዎች ተዳርሷል ያሉት አቶ ዳዊት እየቀረበ ያለው ድጋፍም ውስን መሆኑን አረጋግጧል።
እንደ መፍትሄ ብለን ግን የምንወስደው እርዳታ ብቻ ሳይሆን እንደ መፍትሄ የምንወስደው ይሄን የመኸርን ወቅት ዝናብ በአግባቡ ከዘነበ ይሄን ተጠቅሞ ምርትና ምርታማነቱን ማሳደግ ነው። ለዚህ ደግሞ ያው መጀመሪያ የነበረው የበልግ እንት ምርት ስላልሰጠ አሁን እሱ ኦሬዲ ወደ ማሳ ዝግጅት ተገብቷል። ይሄንን እርጥበት በአግባቡ ተጠቅሞ የበልኩን ለመካስ በግዝግጅቶች እየተደረጉ ነው አሉትና የመጨረሻ መፍትሄ ሊሆን የሚችለው ምርትና ምርታማነቱን ማሳደግ ነው።
በተከሰተ ድርቅ ሳቢያ በረሃብ የሞተ ሰው መኖሩን የሚያረጋግጥ መረጃ የዞኑ መንግስት የለውም ብሏል አቶ ዳዊት።
በእኛ ደረጃ እንደ መንግስት የምናውቀው በዚህ በድርቅ ምክንያት በህይወት ይሄን አይል አልፏል የሚል መረጃ እኛ ጋር የለም።
በዞኑ በተከሰተ ድርቅ የተነሳ 8 ህጻናት መሞታቸውና 400 በላይ ሰዎች በምግብ እጥረት በሚፈጠሩ በሽታዎችና ተያያዥ ጠንቆች በሆስፒታሉ ተኝተው ታክመዋል ሲሉ የካራት ሆስፒታል ኃላፊዎች ለአሜሪካ ድምጽ ማረጋገጣቸውና የዞኑ ነዋሪዎች መናገራቸውን ጠቅሰን መዘገባችን ታውሳል። በዞኑ ከ190 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን ያስታወቀው የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ገደነው ካውታም እየቀረበ ያለው ድጋፍ ከ30 በመቶ እጅ እንደማይበልጥ ተናግሯል።
በአይነት ለ34 ሺህ እስካሁን 4000 ሰው ነው በድጋፍ እየቀረበለው በገንዘብ ደግሞ ለ23000 470 ሰው ድጋፍ እየወጣን ተራላ አለ ወደ 57000 ድጋፍ እያገኘ ነው ያለውና ያኔ ደግሞ እኛ መሄር ላይ የሌለ ነው ወደ 126000 ሰው ድጋፍ ፈልጋል ብለን ነበር በመሄሩ አስተምን እየሰራ ነውና ስለዚህ ከዛ በመሄሩ አስተምን መሰረት ወደ 50% ነው ድጋፍ እያገኛለሁ ነገር ግን አሁን የዚህ የበልኩ እንዴ እስካሁን ድረስ ምላሽ መስጠት አልተጀመረም። ክናት ብቻ ነው መጥተን ከክልልም ከፈራር መጥቶ ክናት አብሮ መስራ ነው። ምን ያህል ሰው ድጋፍ እንደማስፈልግ ከለየን በኋላ እስካሁን ድረስ ከክልልም ሆነ ከፈራርም ምላሽ አላገኘንም።
አቶ ገደነው የዞኑ የምርት መጠን መቀነሱም ስጋቱን ከፍ እንደሚያደርግም ተናግሯል።
እንደ በልክ 3.1 ኩንታል ነገደን በነበረ ከዛው ውስጥ ያው 478000 ኩንታል ብቻ ይከላል። ስለዚህ ወደ 11% ነው የሚከኘው ወደ 84% አካባቢ ተጥቷል ማለት።
በዞኑ ላይ የተደቀነው የረሃብ ስጋት አሳስቦናል ያሉ በአዲስ አበባ የሚኖሩና ከዞኑ ውጭ ያሉ የኮንቶ ብሔረሰብ ተወላጆችና ወዳጆች ያሏቸው አካላት የኮንቶ ልማት ማህበር ያሰባሰበ ያለውን ጨምሮ በድምሩ ከ800000 በላይ ብር መሰብሰቡን ከአስተባባሪዎች ውስጥ አንዱ የሆኑት አቶ ባስራ ባልቻ አስታውቀዋል።
ከነገ ጀምሮ ወደ ኢህል ግጂ እንገባለን። በቅናሽ በኩል ነው የምናገኝበትን እንትን አማራጮችን እያፈላለግን ነው አሁን ያለ ነው። እነሱን እንትን አድርገን ነገ ግጂ መፈጸም እንጀምራለን እያልን ነው። በዚህ ሳምንት መጨረሻ ቀጥታ ወደ ታች ልከን እርዳታ በጣም የሚሹ በጣም የተቸገሩ ወገኖቻችንን የመታደግ ስራ ከነሱ በማከፋፈል ማድረስ አለብን የሚል ሀሳብ ነው ያለን።
የዞኑ የአደጋ ስጋት ስራ አመራር ጽሕፈት ኃላፊ አቶ ገድኖ ካውታ እንዳሉት የድርቁን ሁኔታ ቅድመ ምርመራ ከማድረግ ውጭ በመንግስት በኩል በቅድ ድጋፍ እየተደረገ አይደለም ሲሉ ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ በዞኑ ከ100000 በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግረው የምግብ እርዳታ እጥረት መኖሩን ገልጸው የክልሉ መንግስት ግን የተሻለውን እያደረገ መሆኑን ለአሜሪካ ድምጽ መናገራቸውን መዘገባችን አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን አመሰግናለሁ። ክብራትና ክብራን አድማጮች፣ ሁለት የመጽሔት ርዕሶች ቀርተውናል። ሁለቱም ዓለም አቀፍ ጉዳዮችን ይመለከታሉ። የዓለም ጤና ድርጅት በየጊዜው እየተለዋወጡ በአዲስ መልክ የሚከሰቱ የኮሮና ቫይረስ ዝርያዎችን የሚቋቋሙ አዲስ ክትባቶች ከፍ ያለ መጠን ያለው ገንዘብ እንዲመደብ ሲል ጥሪ አቅርቧል። ሊሳ ሽላይን ከጄኔቭ ተከታዩን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርበዋል።
መላው ዓለም ትኩረቱን በዝንጀሮ ፈንጣጣ ላይ ባደረገበት በዚህ ወቅት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የኮቪድ-19 ወረርሽኝ ገና ያላበቃ መሆኑን በመግለጽ አስጠንቅቀዋል። ይህንን ገዳይ በሽታ ለመክታት ውጤታማ መሆናቸው የታወቁ የሕዝብ ጤና አጠባበቅ እርምጃዎችን መጠበቅና ማጠናከር ያስፈልጋል ብለዋል። ሕይወት ለማዳን እጅግ ውጤታማ ከሆኑ እርምጃዎች መካከል አንዱ ክትባትን በቅድሚያ ለትክክለኛው የማህበረሰብ ክፍል መስጠት ነው ብለዋል ዳይሬክተሩ። የኮቪድ-19 ተጋላጮችና ሟቾች ቁጥር ባለፉት 5 ሳምንታት ውስጥ መጨመሩንም ዳይሬክተሩ አስታውሰዋል። በቅርቡ የወጣው የዓለም ጤና ድርጅት ሪፖርት እንዳመለከተው በዓለም በበሽታው የሞቱትን 6.3 ሚሊዮን ሰዎች ጨምሮ የኮቪድ-19 ተጋላጮች ቁጥር ወደ 566 ሚሊዮን መጠጋቱን አመልክቷል። ቴድሮስ በኦሚክሮን ዝርያ ሳቢያ በፍጥነት እየተላለፈ የሚገኘው ቫይረስ በርካታ አገሮች ሆስፒታል የገቡ ህሙማን ቁጥር የጨመረ መሆኑን ተናግረዋል።
While vaccines have saved countless lives,
ምንም እንኳን ክትባቶች ስፍር ቁጥር የሌላቸውን ሰዎች ያዳኑ ቢሆንም ተላላፊነቱን በሚያስፈልገው መጠን አልቀነሱም። ስለሆነም መንግስታትና የግሉ ዘርፎች በበሽታው መጋለጥና የሚያስከትለውንም ህመም የሚከላከሉ ክትባቶችን ለመስራት መተባበርና ኢንቨስት ማድረጋቸው ጠቃሚ ነው።
ቴዎድሮስ አክለው ክትባቶቹ በቀላሉ በአፍንጫ ወይም በጠብታ መልክ የሚሰጡ ሆነው መሰራት ይኖርባቸዋል ብለዋል። የዓለም ጤና ድርጅት የአስቸኳይ ጤና ጉዳዮች ዳይሬክተር ማይክ ራያን ለወረርሽኝ ዝግጁነት የበለጠ ትኩረት ሊሰጠው ይገባል ብለዋል። አገራት እንደ ኮቪድ-19፣ የዝንጀሮ ፈንጣጣ፣ ማርበርግና ፖሊዮ የመሳሰሉት በሽታዎችን ለመከላከል አስቀድሞ ከመዘጋጀት ይልቅ ከተከሰቱ በኋላ እርምጃዎች ለመውሰድ ያለው ዝንባሌ ለበሽታዎቹ መስፋፋት አስተዋጽኦ ማድረጉን ራያን ተናግረዋል።
I think we need to really take a much more systematic
ለወደፊቱ በሽታ አስተላላፊ ተዋሲያንን እንዴት አድርገን በቅደም ተከተል በማየት ኢንቨስት ማድረግ እንደምንችል ማሰብ ያለብን ይመስለኛል። አዎ ገንዘብ ያስወጣል፣ ዋጋም ያስከፍላል። በሂደት ግን እኛን ለመጠበቅ ጥሩ ኢንቨስትመንት ነው። ለዝግጅት የሚወጣው 1 ዶላር ለችግሩ ምላሽ በሚሰጥበት ወቅት እንደ 1000 ዶላር ይቆጠራል።
ደረጃና መሰግናለሁ አድማጮች። ተከታዩ ዘገባ ወደ ኤርትራ የሚወስደን ነው ወይም ኤርትራና ዩናይትድ ስቴትስ መሃል ያቆየናል። ኦሬገን የገቡ የኤርትራ አትሌቶች ተሰወሩ ይላል። እዚህ ዩናይትድ ስቴትስ ውስጥ ዩጂን ኦሬገን ላይ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ለመሳተፍ የተላኩ አራት የኤርትራ አትሌቶችና አንድ አሰልጣኛቸው የገቡበት መጥፋቱን የኦሬገን ክፍለ ግዛት ፖሊስን ጠቅሶ KVLL News የሚባል የአካባቢው ቴሌቪዥን ጣቢያ ዘግቧል። አትሌቶቹ አርፎበት በነበረው የአንድ ዩኒቨርሲቲ ቅጥር ግቢ ውስጥ ለመጨረሻ ጊዜ ታዩት ባለፈው ቅዳሜ ሐምሌ 16 2014 ዓመተ ምህረት መሆኑንም ዘገባው አመልክቷል። አትሌቶቹና አሰልጣኛቸው ያሉበትን የሚያውቅ 541-346-2919 ላይ ስልክ ደውሎ መረጃ እንዲሰጥ ያቀረበው የኦሬገን ክፍለ ግዛት ፖሊስ የት እንደገቡ ማወቅ አልቻልኩም ያላቸውንና ስሞቻቸውንም ከእድሜያቸው ጋር ያወጣው አንድ ፊልሞን 24 ዓመት፣ ሀብቶም ሳሙኤል 18 ዓመት እድሜ፣ ብርሃ አስገዶም የ44 ዓመት እድሜና ማሃሪ መብራቱ የ18 ዓመት እንዲሁም የማነ ተክለሃም የ24 ዓመት አትሌት መሆናቸውን አስተውቋል። ባትሌቶቹ ላይ የተፈጸመ የኃይል አድራጎት ስለመኖሩ መረጃ እንደሌለው የተከሰው የግዛቲቱ ፖሊስ ለፌደራልና ለአካባቢ ህግ አስከባሪና አጋር ድርጅቶች ማሳወቁንም KVLL አክሎ ዘግቧል። ተጨማሪ ዝርዝርና መረጃ ለማግኘት እየተከታተለ ነው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ወደ ቅንብሮቹ ክፍለ ጊዜ እንሻገራለን። ኢትዮ ቴሌኮም በሀገሪቱ በነበረው ጦርነትና አለመረጋጋት ሳቢያ የገቢ እቅዱን ማሳካት እንዳልቻለ አመለከተ ይላል። ኢትዮ ቴሌኮም በሀገሪቱ የተለያዩ ክፍሎች በነበሩት አለመረጋጋቶችና በሰሜን ኢትዮጵያ ባጋጠመው ጦርነት ሳቢያ ከ3400 በላይ የሞባይል ጣቢያዎች አገልግሎት መስጠት ያለመቻላቸውንም አስታውቋል። እነኚህ ችግሮች የዘንድሮ የበጀት ዓመት የገቢ እቅዱን በማሳካት አቋያ ክፍተት እንደፈጠሩበት ነው የገለጸው። እንደዛም ሆኖ ተቋሙ በዚህ ዓመት 61.3 ቢሊዮን ብር ገቢ ማግኘቱን አመልክቷል። ዝርዝሩ
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዛሬው ዕለት የተቋማቸውን የ2014 በጀት ዓመት አፈጻጸም ይፋ ባደረጉበት መድረክ በተለያዩ የሀገሪቱ ክፍሎች በተለይም በሰሜን ኢትዮጵያ ያጋጠሙት የጸጥታ ችግሮች ኢትዮ ቴሌኮም ከእቅድ በታች ገቢ እንዲያመነጭ ማድረጋቸውን ተናግረዋል። በጸጥታ ችግሩ ምክንያት በተለያዩ የሀገሪቱ ክፍሎች 3473 የሞባይል ጣቢያዎች አገልግሎት መስጠት ባለመቻላቸው የገቢ ጉድለቱ መከሰቱን አብራርተዋል።
እስሊሙ የሀገራችን ክፍል የተፈጠረው ችግር እንደዚሁም በአንዳንድ አካባቢዎች የነበረ የጸጥታ ችግር 3473 የሞባይል ጣቢያዎቻችን አገልግሎት እንዳይሰጡ አድርጓቸዋል ማለት ነው። ይህ ማለት ቀደም የተጠቀስኩት ከ7622 አጠቃላይ ካሉ የሞባይል ጣቢያ 45% ይሻላል። ስለዚህ 45% የሚሆኑ የሞባይል ጣቢያዎቻችን አገልግሎት ሳይሰጡ ነው 63 ቢሊዮን ጀነሬት ማድረግ የቻለው።
በሰሜኑ ጦርነት ምክንያት በቴሌኮም መሰረተ ልማት ላይ ጉዳት መድረሱን የተናገሩት ዋና ስራ አስፈጻሚዋ የጉዳቱን መጠን በገንዘብ ለመተመን ግን ሁኔታዎች እንዳልፈቀዱ ገልጸዋል።
ጉዳቶቹ በእኛ በኩል አናላይዝ ተደርገዋል፣ ምን ያህል ጉዳት ደርሶብናል የሚለው። አንዳንዶቹ ግን ገና አልገባንም። ለምሳሌ ወደ ትግራይ አልሄድንም፣ አላየንም። ምን ያህል መሰረተ ልማት እንዳለ እናውቃለን፣ ግን በምን ደረጃ ላይ እንዳሉ አናውቅም። ስለዚህ ይሄ ባልተጠናቀቀበት ሁኔታ ይፋ ማድረግ ቁጥሩን አሁን ተገቢ ስለማይሆን ነው።
በመሰረተ ልማቶች ላይ የሚፈጸም ስርቆት፣ የነዳጅ እጥረት፣ የዋጋ ግሽበት መጨመርና የውጭ ምንዛሪ እጥረት፣ የኃይል መቆራረጥና የመሳሰሉት ችግሮች በበጀት ዓመቱ ያጋጠሙ ሌሎች ፈተናዎች እንደነበሩ አብራርተዋል። የተቋሙ የዚህ ዓመት የገቢ እቅድ 70 ቢሊዮን ብር እንደነበር የገለጹት ዋና ስራ አስፈጻሚዋ የተገኘው አጠቃላይ ገቢ ግን 61.3 ቢሊዮን ብር እንደሆነ ጠቅሷል። ይህ ደግሞ የእቅዱ 87.6 ከመቶ መሆኑን ተናግሯል። በዚህ ዓመት በተከናወኑት ስራዎች የኢትዮ ቴሌኮም አገልግሎት ተጠቃሚዎች ብዛት ወደ 67 ሚሊዮን እንደተጠጋ ያመለከቱት ዋና ስራ አስፈጻሚዋ በዚህ ዓመት ከተከናወኑት ተግባራት መካከል የአምስተኛው ትውልድ የሞባይል ቴክኖሎጂ አገልግሎት ማስጀመር አንዱ ነበር ብለዋል። ይህም ለኢኮኖሚያዊ እድገት አስቻይ ሁኔታን የሚፈጥር እንደሆነ ገልጿል። ዋና ስራ አስፈጻሚዋ ከጋዜጠኞች የተለያዩ ጥያቄዎች ቀርበውላቸዋል። ከጥያቄዎቹ አንዱ በትግራይ ክልል የተቋረጠው የቴሌኮም አገልግሎት መቼ ይጀምራል የሚል ነበር። ፍሬህይወት ታምሩ ለዚህ ምላሽ አልሰጡም። ቪኦኤ ከዚህ በፊት ይህን ጥያቄ አንስቶላቸው የሰጡት ምላሽ እንዲህ የሚል ነበር።
ተከላይ በሰሜኑ ሀገራችን ክፍል በተፈጠረው ክራይሲስ ምክንያት በከፍተኛ ጉዳት ከደረሰባቸው ተቋማት አንዱ እና መሰረተ ልማት አንዱ የቴሌኮም አክሰስ ማድረግ በቻለበት መዘዋወር በቻለበት የጸጥታ አካላት እንድንዘዋወር ሴኩር ባደረጉባቸው ኤሪያዎች ገብተን ጥገና አድርገናል። አገልግሎት እየሰጡ ናቸው ያሉት ማለት ነው። አሁንም ግን ሪስቶር ያልተደረጉ መዘዋወር ያልቻልንባቸው አካባቢዎች አሉ። በሰሜኑ ብቻ ሳይሆን በሌሎችም አካባቢዎች እንደዚሁ ማለት ነው። እነዚህ አካባቢዎች እንግዲህ የቴሌኮም አገልግሎት ለመስጠት የሚያስችለን ጥገና ለማድረግ አገልግሎት ለመስጠት ደንበኞቻችንን ለማግኘት የጸጥታ ሁኔታ አጠቃላይ መሻሻል ሲኖሩ ወደዛ ገብተን እንሰራለን ማለት ነው።
በዛሬው መድረክ እንደተገለጸው ኢትዮ ቴሌኮም ከዓለም 26ኛ ከአፍሪካ ደግሞ ሁለተኛው ትልቁ የቴሌኮም አገልግሎት ሰጪ ተቋም ለመሆን በቅቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። ወደዚህ ወደ ዩናይትድ ስቴትስም ይመልሰናል። እንደ አውሮፓውያኑ የዘመን አቆጣጠር በያዝነው 2022 መገባደጃ በህዳር ወር ለሚካሄደው የዩናይትድ ስቴትስ ምክር ቤትና የአካባቢ ምርጫ የሚወዳደሩ ተፎካካሪዎች የምረጡን ዘመቻቸውን ከጀመሩ ሰነባብተዋል። ከነኚህም መካከል በቨርጂኒያ ክፍለ ግዛት የሚገኙት አርሊንግተን፣ አሌክዛንድሪያ እና ደቡባዊ የፌርፋክስ አካባቢ ወክሎ የሚወዳደረው ትውልደ ኢትዮጵያዊው አሜሪካዊ ቴዲ ፍቅሬ አንዱ ነው። እንደ ቡዝ አለን የመሳሰሉ ትላልቅ ኩባንያዎች በቴክኖሎጂ ባለሙያነት ያገለገለው ቴዲ ከሰባት ዓመታት በፊት ታዲያ ስራውን በማጣቱ ለሁለት ዓመት ተኩል በጎዳና ላይ ለመኖር ተገዶ የነበረ ሲሆን ያ ወቅት በሰዎች ላይ የሚደርሰውን ኢፍትሃዊነት እንዲመለከትና ለምክር ቤት ምርጫም እንዲወዳደር እንደገፋፋው ተናግሯል። ቴዲን ያነጋገረችው ስመኝሽ የቆየናት እንሆ ቀጥሎ ይቀርባል።
በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ?
In 2008, that kind of changed up to a point because I got really involved in American politics.
ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበር። ፍላጎቴ ወደ አሜሪካ ፖለቲካ መቀየር ጀመረው ግን በጎርጎዛያኑ በ2008 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጪም ብዙ ተሳትፎ አደርግ ነበር። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ሰውጣ ሁሉ ነገር ተቀየረ። ህይወትን ሙሉ በሙሉ በሌላ ገጽታ ይዋት። በሰዎች ስቃይ ኢፍትሃዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ ዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሆኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ህይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን።
You had a good education and professional background.
እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃልና እንዴት ጎዳና ላይ ልትወድቅ ቻልክ?
Consulting world is very by its very nature can be very
የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው። በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚህ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ የተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለሁም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል።
But you mentioned earlier that you were a very hardcore Democrat.
ቀድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘህ ተነሳኸው?
Sure, I mean, you know, to be honest, everything for me goes back to the 2 years of homelessness.
በኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። ይዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍትሃዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍትሃዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሰረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የቱንም ሁኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ህይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከንበርግስን የምንጠራ አካል ሆኖ በስተቀር ከታች ያለው 90% የሚሆነውን ማህበረሰባችን ውስጥ ነው። ተቀማጭ ገንዘብ የለንም። የክፍያ ቀናችንን እየጠበቅን ነው የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ግለልተኛ እንደሆነና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን።
ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም?
It is extremely difficult. In fact, almost impossible.
በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ፍርሃት ለኛ እየተቀመነ አይደለም። የባይደን ተቀባይነት ከ40% ያነሰ ነው። የምክር ቤቱ ደግሞ ከ20% ያነሰ ነው። ስለዚህ እየመረ ያለው መንግስት ህዝቡ የማይስማማበትና ተቀባይነት የሌለው ነው። ይኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማይዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው።
Unfortunately we are living in a very very challenging time.
እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በአለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ?
እኛ አሜሪካኖች ያለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 አመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች አነስተኛ ተቋማት ወይንም የተማሪዎችን እዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። አላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር።
ሰፖርተርስ ኦፍ ዘ ቢግ ፓርቲስ
ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየውና አሜሪካኖችን ሐሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም?
It's hard but I think it's doable for one reason.
በጣም ከባድ ነው፣ ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ መሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሃዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማስተባበርና ለተወዳዳሪነት ማቅረብ ይቻልኩት። ለኔ ዋናው ስኬት ይህን መልእክት ማስተላለፍ መቻሌ ነው።
Like how is the, you have until November.
እንግዲህ ምርጫው በህዳር ወር ነው የሚካሄደው እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻህ ምን አይነት መልክ ይኖረዋል?
Yeah, I mean, you know, the first month and a half to 2 months.
እስካሁን አተኩርኩት ፊርማ ማስተባበሩ ላይ ስለነበረ አንድ ባንድ ሰዎችን ማግኘትና ማናገር ላይ ነበር እንሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከነሱ ጋር ግንኙነቶችን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻዬን ከሚደግፉና አቀንቃይ ከሚሆኑልኝ ድርጅቶች ጋር አብሬ እሰራለሁ።
Thank you and have a blessed day. Good
luck.
እኔም ስመኝሽና ቴዲ ፍቅሬን አመሰግናለሁ። አድማጮች ለምሽቱ ያዝነውንም በዚሁ ማገባደዳችን ነው። ነገ ምሽት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም ደህና እደሩ።